የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሐሙስ ሰኔ 13 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ዛሬ እንግዲህ ዓለም አቀፍ የስደተኞች ቀን ነው። ስደተኞች በተለያየ የዓለም ክፍል በስደተኛ ጣቢያ የሚገኙ ስደተኞች ታሪኮቻቸውን ለዓለም ያካፈሉ ይገኛሉ። ለምሽቱ ያዝናቸውን ዘገባዎች ደግሞ በጥቂቱ እናስተዋውቃችሁ።
በድሬዳዋ የእግር ኳስ ውድድርን ተከትሎ በተነሳ ጸብ የሰው ህይወት መጥፋቱ ተሰምቷል።
ትላንት ያው አራት ሰው መጥቷል እንግዲህ በጥይት ተመታን ብለው አንዱ ያው ሬሳ ነው የመጣቸው ሲቷ ልጅ ሞታ ነው የመጣቸው ሶስቱ ኦስሎ ነው የመጡት።
የድሬዳዋ ድልጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር ናቸው ዘገባለን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጀመሩት የምርጫ ቅስቀሳ ላይ ሰነድ የሌላቸው ፍልሰተኞችን ማስወጣት እንደሚጀምሩ ተናግረዋል።
We believe our country should be a sanctuary for law abiding
አገራችን ህግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን።
ዛሬ እንግዲህ ዓለም አቀፉ የስደተኞች ቀን ታስቦ ይዋለ ነው። ዘጋቢዎቻችን በኢትዮጵያና በሌሎች ቦታዎች የስደተኞች ኑሮ ምን ይመስላል የሚለውን የሚያስቃኙባቸው ዘገባዎች በተከታታይ ይደመጣሉ።
የካፒና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም።
ቀዳሚው ዜና ወደ ኬንያ ወስደናል። ኬንያ ውስጥ ከአራት አመታት በፊት በጋሪሳ ዩኒቨርሲቲ የሚበዙት ተማሪዎች የሆኑ 148 ሰዎችን የገደሉ አክራሪ እስላማዊ ታጣቂዎችን በመርዳት የተከሰሱ 3 ወንዶች በኬንያ ፍርድ ቤት የጥፋተኝነት ውሳኔ ተሰጥቷቸዋል። መሐመድ አብዲ አቢካር፣ ሐሰን አደን ሐሰንና ራሺድ ቻርልስ መምብሬስሮ በሚቀጥለው ሳምንት ረቡዕ የቅጣት ውሳኔ ይሰጣቸዋል ያሉት ዳኛው አራተኛው ተከሳሽ ከጥፋቱ ነጻ ተብለዋል። የሶማሌው ጽንፈኛ ታጣቂ ቡድን የአልሸባብ ታጣቂዎች የጋሪሳ ዩኒቨርሲቲ ግቢን ወረው በርካታ ተማሪዎችን መግደላቸው ይታወሳል። ታጣቂዎቹም ተገድለዋል።
የሱዳን ተቃውሞ የሚያስተባብሩት ቡድኖች ለሊት ለሊት የተቃውሞ ሰልፎቹን ያካሄደ የጦር ሰራዊቱ ስልጣኑ ለሲቪላዊ አስተዳደር እንዲያዛውር መታገላቸውን ሊቀጥሉ አቅደዋል። ተቃዋሚዎቹ ለሳምንታት የመቀመጥ ተቃውሞ ሲያካሄዱ የቆዩ ሲሆን በቅርቡ የጸጥታ ኃይሎች ብዛት ያላቸው ሰዎች መግደላቸው ይታወሳል። የሰልፉ አደራጅ ቡድን SPA ይህንን ሐሳብ ያመጣው የሱዳን ሽግግር ወታደራዊ ምክር ቤት ለሁለት ሳምንት ኢንተርኔት አገልግሎት በመዘጋቱ የተፈጠረውን ክፍተት ለመዝጋት ነው ብሏል። የሌሊቱ ተቃውሞ ሰልፍ ተቃዋሚዎችን ያበረታታል ብሏል። የቡድኑ ተጠሪ ጃፋር ሐሰን ናቸው ይህን የተናገሩት።
ኢራን ባለም አቀፍ የአየር ክልል የዩናይትድ ስቴትስን ካላብራሪ ተጓዥ አውሮፕላን ወይንም ድሮን መታመጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ለኢራን በማህበራዊ መገናኛ ማስጠንቀቂያ ሰጥተዋል። ትራምፕ ዛሬ በትዊተራቸው ኢራን በጣም ከባድ ስህተት ሰራች ብለዋል። ባለፈው ሳምንት ሆርሙዝ ሰርጥ ላይ በሁለት የነዳጅ መርከቦች ላይ ደረሰ ከተባለው ጥቃት በኋላ በዋሽንግተን እና በቴህራን መካከል ውጥረት መጋጋሉን ቀጥሏል። ዛሬ ቀደም ሲል የኢራን አብዮታዊ ዘብ አየር ክልላችን የገባ የዩናይትድ ስቴትስ RQR ግሎባል ሆክ የተባለ ድሮን መተን ጥለናል ሲል አስተውቋል። ለኛ ድንበሮቻችን ቀይ መስመሮች ናቸው፣ ድንበራችንን ጥሶ የተገኘ ጠላት ይደመሰሳል ሲሉ የኢራን አብዮታዊ ዘብ አዛዥ ጀነራል ሁሴን ሰላሚ ተናግረዋል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ ዘገባዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። የዩናይትድ ስቴትስ ፕሬዝዳንት እንደገና ለመመረጥ ዘመቻ ጀምረዋል። እንግዲህ ዘመቻቸውን እንደጀመሩ በትዊተር ገጻቸው ላይ አከታትለው መልእክቶችን በመጻፍ ለሚያነቧቸው ሰዎች ሲያስተላልፉ ቆይተዋል። ይህንን ከማስተዋወቃቸው ዋዜማ ጀምሮ ደግሞ የሀገሪቱን የኢሚግሬሽን ባለስልጣኖች በሚሊዮኖች የሚቆጠሩ ህጋዊ ሰነድ የሌላቸው ፍልሰተኞችን ማስወጣት ይጀምራሉ ብለዋል። አንዳንድ ሰዎች እንዲህ አይነቱ አነጋገር በምርጫ ዘመቻ ወቅት ከሚደረግ ማሟሟቅና ልፈፋ አልፎ አይሄድም ሲሉ አስተያየት ይሰጣሉ። ይሁንና ግን ይህ መልእክት በሚሊዮኖች የሚቆጠሩ ፍልሰተኞች ከባድ ማስጠንቀቂያ ነው የሚል አስተያየት የሚሰጥም አሉ። የአሜሪካ ድምጽ ዘጋቢ ራሞር ቴለር ነው እንግዲህ በዘገባ ያጠናቀረው የተለያዩ ሰዎችን አግኝቶ። ትራምፕ በዚህ ዘመቻቸው ወቅት እንደተናገሩት የኢሚግሬሽን ባለስልጣኖች ከመነሻው ሳምንት አንስቶ ከመጪው ማለት ነው በገፍ ከሀገር የማስወጣት ተግባር ይጀምራሉ ሲሉም ተናግረዋል።
We believe our country should be a sanctuary for law abiding
ሀገራችን ህግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን።
እንግዲህ እንዲህ ያለ ትዕዛዝ በጣም ብዙ ሰዎችን ይፈልጋል። ህግ ወጥ ስደተኞችን ከሀገር ውስጥ ለማስወጣትና እርምጃ ለመውሰድ ብዙ የህግ አስከባሪዎችን በበቂ ሁኔታ ማቅረብ ይጠይቃል። መንግስት ይህንን ሊያስብበት ይገባ ነበር የሚል አስተያየት የሰጡም አሉ። በተቃዋሚ በኩልም እንዲህ ያለ አነጋገርና ትዕዛዝ ስደተኞችን ያሸማቀቃል በሚል የተቃወሙት አሉ። ከነዚህ መካከል የኒው ጀርሲ ተቃዋሚዎች አንዷ ናቸው። እስቲ እንስማቸው።
I think we can't put it past the federal government to do what they are saying they want to do.
Federal mengist madreg ifelgallo yemilawun biaderg ayasgerrimim. ምክንያቱም በድንበሩ ላይ ቤተሰቦችን የመነጣጠል እቅዳቸውን ገቢራዊ አድርገዋልና ይህ ደግሞ አስከፊ ተግባር ቢሆንም ከማከናወን ወደ ኋላ አላሉም። ስለሆነም የሚሉትን እንደሚያደርጉ ማመን ይኖርብናል።
እንዲህ ያለው ንግግር ህጋዊ ፈቃድ የሌላቸውን ሰዎችና በአሁን ሰዓት በአሜሪካ ውስጥ እየሰሩ የሚገኙ ሰዎችን ያሳቅቃል። ልጆቻቸው ቢታመሙ ሆስፒታል ከመውሰድ፣ ልጆቻቸውን ወደ ትምህርት ቤት መውሰድ፣ ራሳቸውም ቢታመሙ ወደ ሆስፒታል ከመሄድ ያግዳቸዋል፣ ከስራም ሊያስቀራቸው ይችላል የሚል አስተያየት የሰጡም አሉ።
ዓለም አቀፉን የስደተኞች ቀን በተመለከተ የሚቀርቡት ዘገባዎች ይቀጥላሉ። ዛሬ ታስቦ ያለው የዓለም ስደተኞች ቀንን ምክንያት በማድረግ እንግዲህ ኢትዮጵያ ውስጥ በስደተኝነት የሚኖሩ ሰዎችን አኗኗር የሚያስቃኙ ዘገባዎችን ለመስራት የአሜሪካ ድምጽ ጋዜጠኞች ተንቀሳቅሰዋል። በመቀጠል ናኮር መልካ በጋምቤላ ተገኝቶ ከአንድ ወጣት ጋር ያደረገውን ቆይታ እናስደምጣችኋለን። የዩኒቨርሲቲ መግቢያ ፈተናውን ያጠናቀቀው የ18 ዓመቱ ሐኪም አወል ስላሳለፈው ችግር፣ ስለወደፊቱ ህልሙና ተስፋው ለዘጋቢያችን ናኮር መልካ እንደሚከተለው አጫውቶታል።
For the way that I understand the question, they are really closely to the idea that I read for.
ሁሉንም ጥያቄዎች በአግባቡ ተረድቼ መልሻለሁ ብዬ አስባለሁ። የፈጣሪ ፈቃድ ከተጨመረበትና እኔም ያቅሜን ሁሉ ስለሰራው ዩኒቨርሲቲ ገባለሁ ብዬ ተስፋ አደርጋለሁ። የዩኒቨርሲቲ ትምህርቴንም ስጨርስ የሀገሬ ፕሬዝዳንት መሆን እፈልጋለሁ። ምክንያቱም ሀገሬ ዲሞክራሲን ትሻለች። ዲሞክራሲ የስልጣኔ ሁሉ ምንጭ መሆኑን ማስተማር እፈልጋለሁ። ሰላም ደግሞ የስልጣኔ መሰረት ነው። ሰላም ከሌለ ምንም የለም።
The peace is the key of civilization. If you lose peace, you lose everything.
ያኔ በፈረንጆቹ አቆጣጠር በ2011 ዓመተ ምህረት የዛሬ 8 ዓመት ገደማ ማለት ነው ደቡብ ሱዳን ንጹህ ሀገር መሆኗን ስታረጋግጥ ደስ ያላለው የለም ይላል ሐኪም። ከሁለት ዓመታት በኋላ በ2013 ዓመተ ምህረት ወደ እርስ በርስ ጦርነት ስገባና በሌላኛው ወገን ደግሞ ስልጣን ለኔ ይገባኛል የሚል ሽኩቻ በገዢውና ተቃዋሚ ቡድን መካከል መፈጠሩ ግጭቱ እንዲያይል ትልቅ አስተዋጽኦ ነበረው ይላል። በዚህም ምክንያት እሱ ሁለት እህቶቹና አንድ ወንድሙ ከእናታቸው ጋር ለስደት መዳረጋቸውን በቁጭት ያስታውሳል። አባቱ እዛው ደቡብ ሱዳን ጁባ መቅረታቸውን ገልጾ የእርስ በርስ ጦርነቱ ቤተሰቡን ምን ያህል እንደጎዳ ይናገራል ሐኪም።
We are living from Afnal state which is Malakal.
የምንኖርባት ማላካል የጦርነት አውድማ ስትሆን ከማላካል ስንወጣ ብዙ ነገራችንን አጥተን ነበር። መኪና ነበረን፣ መኪናችንን አጥተናል።
ምግብና ልብስ መጠለያ ለማግኘት ተቸግረን ነበር። የአየር ሁኔታም ምቹ አልነበረ። ሰኔ 2014 ዓ.ም የዓለም አቀፉ ስደተኛ ተቋም ባልደረቦች በደቡብ ሱዳንና ኢትዮጵያ ድንበር መካከል ወደሚገኘው እኛ ያለንበት ቀበሌ መጡ። ከጉርቤ ወደ ኩሌ መተን እዚህ እየኖርን ነው ማለት ነው። ትምርቴንም ከ8ኛ ክፍል ጀምሮ የቀጠልኩት እዚሁ መጠለያ ውስጥ ነው ማለት ነው።
I started my education since 2014 from grade 8 and now I'm a grade 12 student.
ቤተሰቦቼ አሁንም እንደተበተኑ ናቸው። ታላቅ እህቴ ፉኒዶ የሚባል የስደተኛ ጣቢያ ውስጥ ናት። እኔ አንድ እህቴና አንድ ወንድሜ እንዲሁም እናቴ ኩሌ ውስጥ ነን ይላል ሐኪም። አገሩንና ህዝቦቿን እንደሚወድ የገለጸው ሐኪም አሁንም ባለሙሉ ተስፋና አገር ወደ ሰላም እንድትመለስ በተቻለ ሁሉ ሊያበረክት ፍላጎት እንዳለው ጠቅሶ ለዓለም አቀፍ ማህበረሰብም መልእክት አስተላልፏል።
Yeah, if the world will going to try its labor best, I hope that our country can.
የዓለም አቀፍ ማህበረሰብ የደቡብ ሱዳንን ሰላም ለመመለስ የሚቻለውን ሁሉ ቢያደርግ ሰላሟ ሊመለስ ይችላል። እኔ በአሁኑ ሰዓት ማቀናጀት የምችለው ነገር ቢኖር ደስ ይለኝ ነበር። እስከ ተቻለኝ ድረስ ግን የሰላምን አስፈላጊነት አስተምራለሁ።
የኩሌ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መለስ ቡልቡላ ስለ ሐኪም ሲናገሩ ታታሪ ከአንደኛ እስከ አምስተኛ ማዕረግ በመውጣት ጠንክሮ በመማር የአገሩን ችግር ብቻ ሳይሆን የአፍሪካን ብሎም የዓለምን እፈታለሁ ብሎ የሚያስብ በባህሪውም ተግባቢና የሰው ፍቅር ያለው ነው ብለዋል። በኩሌ ስደተኞች ጣቢያ ከ42000 በላይ የደቡብ ሱዳን ስደተኞች ይገኛሉ። ከ9000 በላይ ከአንደኛ እስከ 12ኛ ክፍል የሚማሩ ተማሪዎች አሉ ብለዋል የጣቢያው አስተባባሪ አቶ ጌታው መኮንን። በጋምቤላ ኩሌን ጨምሮ 6 የስደተኞች ጣቢያዎች የሚገኙ ሲሆን ከ300000 በላይ የደቡብ ሱዳን ስደተኞች እንደተጠለሉ የስደተኛ ስደት ተመላሾች ጉዳይ ድርጅት የጋምቤላ ቅርንጫፍ ጽህፈት ቤት ያገኘው መረጃ ያመለክታል። ናኮር መልካ ኩሌ ጋምቤላ።
ተከታዩ ዘገባም ከዚሁ ከዛሬው ከስደተኞች ቀን ጋር የተያያዘ ነው። ወደ አክሱም ዩኒቨርሲቲ ነው የሚወስደን። በዚህ ዩኒቨርሲቲ የሚማር ኤርትራዊ ስደተኛ ባራሂ ወልዳ ይባላል። ስለ ህይወቱ በተለይም በዩኒቨርሲቲ የነበረውን ቆይታ አስመልክቶ ከቪኦኤ ጋር አጭር ቆይታ አድርጎ ነበረ። ሙልጌታ አጽባህ ነው ያጠናቀረው።
ከኤርትራ እንደመጣሁልክ ወደ ካምፕ ነው የገባሁ። ካምፕ ከገባሁ በኋላ ደግሞ ኦፖርቹኒቲ ተገኘው። ወደ ዩኒቨርሲቲ መግቢያ ፈተና ነበርና እዛ ፈተና ላይ ነው የተሳተፍኩ። ከዛ በኋላ ሰክሰስፉል ሆንኩ። ከዛ በኋላ ወደ ዩኒቨርሲቲ ነው የገባሁ። እዛ አክሱም ዩኒቨርሲቲ ደግሞ በቃ አሁን 4 ዓመት ሆኗል ግራጁዌት አድርጋለሁ ማለት ነው።
ባራኺ የሚማርበት የአክሱም ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ሁሉ በመጠለያ ጣቢያዎች ለሚኖሩ ኤርትራውያን ስደተኞች በቅርብ ርቀት የሚገኝ ነው። በዩኒቨርሲቲ ቆይታውም ከማህበረሰቡ ጋር ተቀላቅሎ እየተማረ መልካም ግንኙነት መመስረቱን የሚናገረው ባራኺ በቆይታው የቋንቋ ለመግባባት ያስቸግረው እንደነበር ተናግሯል።
ተማርኝ እንኳን አሁን እስካሁን በደንብ አልቻልኩም፣ ግን ትንሽ ነው የሚሞክረው። መጀመሪያ በጣም ይከብዳል ነበር ማለት አዲስ ቋንቋ ነው፣ በጣም ይከብዳል ነበር። ከዛ ከጓደኞች ጋር ካፈ ጋር የሄድኩ ነበር፣ ብዙ ነገር ተነሰም ተማርኩና ከጊዜ ወደ ጊዜ ትንሽ የተሻልኩ የመጣው። ያ መጀመሪያው ፍሬንድ መመስረት በጣም ከባድ ነው፣ ምክንያቱ ከነሱም መግባባት አለብህ ማለት ነው። እኔ ከነሱም መግባባት አልችልም ነበር፣ በጣም ይከብድ ነበር። ከዛ አንድ ሴሚስተር እስከ ሁለት ሴሚስተር በጣም በቃ ያሸግረን ነበር። በቃ ከነሱም የተቀላቀልኩ ከነሱም የተሰበሰብኩ ትንሽ የቻልኩ መጣሁ ማለት ነው።
ባራኺ ከሁለት ሳምንታት በኋላ ከአክሱም ዩኒቨርሲቲ በነርሲንግ በዲግሪ ይመረቃል። ሆኖም ተመልሶ ወደ ስደተኞች መጠለያ ጣቢያ እንደሚገባና እድል ካገኘ ግን ትምህርቱን መቀጠል እንደሚፈልግ ገልጿል።
አሁን ተመርቀ እዛ ጋር መቆም አልወድድም፣ በቃ እቀጥላለሁ እስከ መጨረሻ። ኦፖርቹኒቲ ከተገኘ በቃ ወደ ማስትሬት ፒኤችዲ በቃ እቀጥላለሁ። ከግቢ እንደወጣሁ እኔን ወደ ካምፕ ነው የሚለው፣ ምክንያቱ ካምፕ ሌላ ቦታ ማቆ ብዛ አላቁም፣ ካምፕ ግን እመለሳለሁ እርግጠኛ ነኝ። ምክንያቱ እዛ ነው የኛ ስፍራ። እዛ ደግሞ ስራ ከተገኘ ወይ የሆነ ኦፖርቹኒቲ እስከሚገኘው ድረስ እዛ ጋር ነው የሚቀመጠው።
ከሀገርህ ተሰደደህ ስለወጣህ ተስፋ መቁረጥ አይገባም የሚል አቋም ያለው ባራኺ ስደተኛ ያገኘውን እድል ተጠቅሞ ህይወቱን ለመቀየር መበርታት አለበት ይላል።
እንደኔ ብዙም ወጣቶች አሉ እዛ ካምፕ ላይ ኤርትራውያን ወጣቶች፣ እና ከዛ ከመቀመጥ በቃ ወደ ዩኒቨርሲቲ ገብተ ወይም ሌላ ኦፖርቹኒቲ መጠቀም ነው። እኛን ሪፊጅ ነው ብለን መቀመጥ ማለት ከባድ ነው። ራይ የሌላቸው ብዙ ወጣቶች አሉና በቃ ከዛን ትንሽ ወጣው ወደ ዩኒቨርሲቲ ወጣው የሆነ ህይወታቸው መምራት ይሻላል ብዬ ነው ያሰብኩት።
በአሁን ጊዜ ከ300 በላይ አዲስ ኤርትራውያን ስደተኞች በየቀኑ ወደ መጠለያ ጣቢያዎች እንደሚገቡ ምንጮች ለቪኦኤ ተናግሯል። በትግራይ ክልል በሚገኙ 4 የመጠለያ ጣቢያዎች ከ50,000 በላይ ኤርትራውያን ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ አጽባህም አክሱም።
ሙልጌታ እናመሰግናለን። የዓለም የስደተኞችን ቀን ምክንያት አድርገው የተሰናዱት ዘገባዎች ቆየት ብለው ይቀጥላሉ። አሁን ግን ላፍታ ወደ ድሬዳዋ እናቀናለን። በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሃንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል
በድሬዳዋ በሰለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ህይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነክሶ እንዳደረና የተኩስ ድምጽም ይሰማ እንደነበረ የዓይን እማኞች ይናገራሉ። በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለ8ኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ጋር መጋጨታቸውን በአካባቢው አነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት ያጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጥቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ አስታውቀዋል። በወንጭፍና በእጅ ድንጋይ ወርወራ ጎልቶ የታየበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ 2 የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኙ የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለ5 ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል አካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራማን አቡበከር በበኩላቸው እንዲህ ይላሉ።
ትላንት ያው 4 ሰው መጥቷል እንግዲህ በጥይት ተመታን ብለው አንዱ ያው ሬሳ ነው የመጣቸው ሲታለች ሞታ ነው የመጣቸው። 3ቱ ኦስሎ ነው የመጡት። አንደኛው ጻል ልጅ ነው 8-9 አመት የሚሆን ልጅ ሆድ ላይ ነው የተመታው። እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት ጭንቅላት ላይ ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው የአጥንት ስብራቱን ኦፕሬሽን ያስፈልጋል፣ ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሐረር ምናልባት ኒውሮሰርጂን እዚህ ስለሌለን ልናስተላልፈው እንችላለን ሪፈር ብለናል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው፣ በጣም ጥሩ ሁኔታ ላይ ነው ያለው። ህክምና ተደርጎለት ያው ሆስፒታል ውስጥ በሰላም ነው ያለው።
ከሰዎች ሞትና ቁስለት ባሻገር የንብረት ቃጠሎና ዘረፋም ነበረ። ኮሎኔል በሰለምዶ ሲፍቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል።
በቃ ምንም የተረፈ ነገር የለም። እኔ ከነገር ከሁሉም ለለለውበት ላይ በተጣሚት ምን ጋር መጪ በ6 ሰዓት ተቀመጥኩበት ዘርፌ ይገቡ እና ምን ወይቴን ሁሉ ጉድብ ቲቪ የለ ምን የለ ሁሉ ለፍሪጅ ሁሉ ስንት ነገር ነው ያው ድሙ ድንጋይ ሁሉ አጣይ ሙዚቃ ሁሉ የሁሉ ወረወሩት ሁሉ ውድ ምን ያደርጉት እኛም ቤት ብቻ።
ምክንያቱም
ምን አውቃለሁ እኔም አላውቅ የተጣሉ ከሌላ ጋር ነው ምንም አላውቅ።
ፈጸሙት ወካከል መጣቃቸዋል።
አረ ሁሉ ብዙ ሰፈራቸው እዚህ ሰፈር ልጅ ስም አላውቅም
ግን የሰፈር ልጆች ናቸው።
ከሩቅ አይመጡም ወይ ሰፈራቸው።
በግል የቁርስ ምግቦችን በመሸጥ የምትተዳደሩ እናትም የጠቃቱ ሰለባ ነበሩ።
ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄ ንጃገረ ልጄ ጎትቶ አላወጡኝም። አልሐምዱሊላህ የሷ ብላ ያጮህ ያ ድንጋይ ቆረጣት መብራት ቆረ እንትን ቆረጣት ብሎ እንዲህ አለ። ያ አሁን እዚህ ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ አንኩ ጮክ ያው ብዬ አንድ ይወጣኝ በለኝ ዱላ ምን ድንጋይ ያ አሁን እዚህ ቦታ ድንጋይ አሁን እዚህ ቦታ አሁን ከፍቼ አላሳይህም። እዚህ ቦታ ድንጋይ ነው። አሁን መቅሳቀስ አልችልም። ያው እንደዚህ ቁጭ ብያለሁ።
ለምንድን ነው ጥቃት የተፈጸመባቸው?
ምን አውቀው የሰፈር ልጆች ሁሉ መጥቶ ያ ምን እንደደረሰብኝ ምን እንደተጠቆመብኝ አላውቅም። እኔ ቡና ያው ሁለት ፍርሙዝ እዚህ ቦታ ድንች ቆርጬ ነው ልጆቼ ማሳደግ። ያ ልጆቼ 5 ልጆች አሉ። ልጆቼ እንደዚህ አስተዳደር ባለቤት የለኝም። ልጆቼ ነው ማስተዳደር። ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይበሉኝ። እኔ ምን አውቃለሁ? የልጆቼን ከመሹፍ አልቻልኩ ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አርግቼ አሁን ልጆቼ እሱ ቤት አልነበረኝም በነፍሴ ነው እሷ ራሷ ባትር ሬሳ ይወጣ ነበር ሱታ የረሷን ሲል ምን ሲል አረ ተውኝ በአላህ እኔ ሙስሊም ነኝ ተውኝ አትንኩኝ ካለች ከየትስ ሙይ ያ እንደዚህ በነፍሴ አልহামዱሊላህ ከጨፈሩ ጨፈሩ ሄዱ ከዛኝስ ሙስሊም ነኝ ተውኝ በአላህ እኔ ምን ሲውስ ብትገሙ ምንም ነገር የለም ከፈለጋችሁ ከፍቻ ሳያያችኋለሁ ምንም ነገር የለኝም አልኳቸው መጨረሻ ያራግፎ ምን አልኩ ወጡ ያ ሁለት መዳበሪያና አሁን ተቆሻሻ ውስጥ ተፈቷል ሁሉ
ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸው መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 አመት በላይ በኖርባ ድሬዳዋ አይተውት የማያውቁት እንደሆነ ይናገራሉ።
የህግ በላይነት በዚህች አገር ላይ የሌለ መሆኑን የተረዳውበትና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖርበት አገር መሆኑን ያየውበት ፌደራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲ በነሱ ላይ ተንጠራፍቶ ድንጋይ የሚወረውሩትን ሰዎች አንተተው ብሎ ይዞ እንደው ሌላ ለእስር ባያበቃቸው ምንድነው ጸቡ ለዚህ ልትወራወሩ ይበቃችሁበት ብሎ እንኳን በእግ አካሄድ እንዴት መጠየቅ አልቻለም።
የድሬዳዋ ቄሮ ሊቀመንበር ጨላይ ብራን ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቋማዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግሯል። ግጭቱ የብሔር መልክ እንዳይይዝ ከጓደኞቹ ጋር መከላከሉንና ነዋሪ ወደ ቀድሞ ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምጽ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ ያስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን መልሶ ወደ ስደተኛ ጉዳይ ይመልሰናል። ስደተኛው በሲልከን ቫሊ የሚል ነው ይህ ዘገባ። እንደ አውሮፓውያን አቆጣጠር በ2018 ዋይት ሃውስ ተማሪዎችን ለማበረታታት የአምስት ዓመቱን የሳይንስና ቴክኖሎጂ የምህንድስናና የሂሳብ ትምህርት ስልቱን አስታውቋል። በስትራቴጂው መሰረትም እንዲህ ባሉ ዘርፎች ከፍተኛ የስራ እድሎች ምክንያት ብዙዎች ወደዚህ የትምህርት ዘርፍ እየተሳቡ ነው። የ12 አመቱ አፍጋኒስታዊ ስደተኛ አህመድ ሳርዋሪም በሲልከን ቫሊ ውስጥ የመስራት ህልም አለው። ብዙዎቹም እዛ ደረጃ ላይ የሚደርስበት ክህሎት አለው ይላሉ ነው። የቪዮዋ ሙናንዛ ሻሂድ ትምህርት ቤቱንና አህመድን በመጎብኘት ተከታዩን ዘገባ አድርሳናለች። የድን ገረመው አጠራ አድርጋ አጠናቅራለች።
ለአስራ ሁለት አመት ልጅ እንኳን ወደ አዲስ ሀገር ወደ አዲስ ከተማ መዛወር ከባድ ነው።
መጀመሪያ ወደዚህ ሀገር ስመጣ በእንግሊዘኛ ማውራት ስለማልችል ጓደኞች አልነበሩኝም። ግን በጥቂት ወራት ውስጥ እንግሊዘኛ ተማርኩ። በዚህም ብዙ ጓደኞች አፈራው።
አህመድ ሳርዋሪም ከሌሎች የሰባተኛ ክፍል ተማሪዎች የሚለየው ነገር ከልጅነቱ ጀምሮ ቪዲዮ ጌሞችንና ድረገጾችን በመስራት ቤተሰቦቹን በገንዘብ መርዳቱ ነው።
እስካሁን ባለው ሰዎች በኢሜል የተለያዩ ድረገጾችን እንድሰራላችሁ ይጠይቁኛል። ለግላቸውም ሆነ ለንግድ የሚሆኑ ድረገጾችን እሰራላችኋለሁ። ይህንን በማከናወን እያገዝኩኝ ነው።
ሳዋሪ ከአፍጋኒስታን ወደ አሜሪካ ከጥቂት ዓመታት በፊት የተሰደዱ ቤተሰቦች ልጅ ነው። በአጭር ጊዜ ውስጥም በትምህርት ቤት ውስጥ የብዙዎችን አትኩሮት መሳብ ችሏል። ሰመር የሳዋሪ የክፍል ጓደኛ እንዲህ ትገልጸዋለች።
በሂሳብ በጣም ጎበዝ መሆኑን አስተውያለሁ። የአመቱ መጀመሪያ ላይ መደበኛ ሂሳብ ብቻ ነበር የሚማረው። በዚህም በክፍል ውስጥ የነበርነው ሁሉ ለምንድን ነው የሂሳብ ልዩ ክፍል ውስጥ ያልገባው ብለን ግራ ተጋብተን ነበር። በኋላ ላይ ግን ፈተናውን ወስዶ ስላለፈ ወደ ልዩ ክፍል ገባ።
መምህርት ሮቢን ሞትሪንጋም ስለሳርዋሪ የምትለው አላት።
Anything he wants to do, I believe he'll be able to do.
ማድረግ የፈለገውን ሁሉ ማድረግ ይችላል ብዬ አምናለሁ። እኔ ለሱ የሚሰራውን ነገር መረጥለት ብባል ከቴክኖሎጂ ጋር የተገናኘ ነገር መረጥለታለሁ። ምክንያቱም ኮምፒውተርና ኮዲንግ ለሱ በጣም ቀላል ነገሮች ናቸው። አኒሜሽን ሲሰራ፣ ፊልሞችን ዳይሬክት ሲያደርግ፣ ኤዲት ሲያደርግ ይታየኛል። ማንኛውም በዛ ዙሪያ ያለ የቴክኖሎጂ ምህንድስናም ሊሆን ይችላል ይሆንለታል ብዬ አስባለሁ።
በአለም ላይ ያሉ የሳይንስ ቴክኖሎጂ ምህንድስናና ሂሳብ ችሎታ ያላቸውን ሁሉ የሚማርከው የኢንፎርሜሽን ቴክኖሎጂ ሲልከን ቫሊ የሳርዋሪ ህልም ሆኗል።
ኤደን እናመሰግናለን። አሁን ወደ ኢትዮጵያ እንመለስና ኢትዮጵያ በሀገሯ ያሉትን ስደተኞች ወደ ትውልድ ሀገርና ሶስተኛ ሀገር ከማሸጋገር በተጨማሪ ሀገር ውስጥ ከዜጎች ጋር የሚኖርበትን አሰራር እየዘረጋች መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ አስተውቋል። የኤጀንሲው ቃል አቀባይ ያሲን አሊ ለዘጋቢያችን ሙክታር ጀማል ቀጣዩን ብለውታል።
እንግዲህ በአሁኑ ሰዓት ስደተኞች ታስረው የሚገኙት በመጡበት በገቡበት አካባቢ ነው ብዛት የሚሆነው። የኢትዮጵያ ሶማሌ ክልል ውስጥ ዶሎ አርዶ የሚባል አካባቢ አለ። እዚ አካባቢ ይኖራሉ የሶማሌ ስደተኞች። በዚህም በምስራቅ በኩል በጅጅጋ እና አካባቢ እንደዚሁ ሰፈ የሚኖሩ የኢትዮጵያ ሶማሌ ስደተኞች አሉ። በምዕራብ ኢትዮጵያ በኩል ስንሄድ እንደዚህ የደቡብ ሱዳን ስደተኞች ጋምቤላ እና አካባቢ ሰፈው ይኖራሉ። በገዛ በኩል ደግሞ በቤኒሻንጉል ጉሙዝ ክልል አካባቢ ከሰሜን ሱዳን እና ከብሉ ናይል ግዛት ተፈናቅለው የመጡ ስደተኞች አሉ። ወደ ሰሜን አካባቢ ስንሄድ በዚሁ የኤርትራ ስደተኞች በትግራይ ክልላዊ መንግስት የሽሬ እንዳስላሴ እና አካባቢው ባሉ መጠለያ ቤት ሰፍረው የሚኖሩ ናቸው። አሁንም በተመሳሳይ ወደ አፋር የኤርትራ አፋር የሚባሉ አሉ። እነሱም እንደዚሁ በሰመራና አካባቢ ሰፍረው የሚኖሩበት አካባቢ ነው ያለው። ከዛ ባለፈ እንደዚህ በጊዜ እንደመጠለያ ጣቢያ ባይሆንም የኬንያ ቦረና ስደተኞች አሉ። በዲሌና መጋዶ በሜጋ አካባቢ የሚኖሩ በብዛት እንኳ በካምፕ ደረጃ ባይባልም እንደዚህ የተወሰኑ አሉ። እንደዚህ ደግሞ በተመሳሳይ ዲማ የሚባል ቦታ አለ። በጋምቤላ ክልላዊ መንግስት ከሚዛን በዲማ በኩል አድርጎ አንድ መጠለያ ጣቢያ አለን። እዚ አካባቢ የሚኖሩ እንደዚህ ደቡብ ሱዳን ስደተኞች አሉ። በተወሰነ ደረጃም እንደዚሁ እዚህ ከተማ ውስጥም ተጠልለው የሚኖሩ የከተማ ስደተኝነት ፈቃድ ያገኙ የተወሰኑ ስደተኞች ያሉ ማለት።
የእነዚህ ስደተኞች ዕጣ ፈንታ ምንድን ነው? የኢትዮጵያ የስደተኞችና ከስደት ተመላሽ ኤጀንሲ ምንድን ነው የሚያደርግላቸው? እዚሁ ነው አቆይቶ የሚያስቆያቸው? ወደ ሀገራቸው ነው ወይ የሚመልሰው? ወደ ሶስተኛ ሀገር ነው ወይ የሚያሸጋግራቸው? ምንድን ነው ዕጣ ፈንታቸው?
ብዙ አማራጭ የሆነ ያ እሱን ያሳደደው ችግር ተፈቷል ብሎ ሲታመና ሲያምን እና ፈቃደኛ ሲሆን ስደተኛ በራሱ ወደ ነበረበት እንዲመለስ እናደርጋለን። ይህ አንዱ አማራጭ ነው። ሌላኛው በተለይ አሁን ላይ ድሉም እየቀነሰ የመጣው የሪሴትልመንት ድል፣ ሌሎች የአውሮፓም አሜሪካም አውስትራሊያም እንደዚህ በፊት በተወሰነ ጊዜ ለስደተኞች በሶስተኛ ሀገር ላይ እነሱ ሀገር ላይ እንዲኖሩ የሚሰጥ ክድል ነበር፣ የሪሴትልመንት የምንለው ማለት ነው። እሱን ብኛ ሁለተኛ መፍትሄ ነው። ሶስተኛው ላይ አሁንም ሁለት የማይሳካ ከሆነ ለተወሰነ ጊዜ አሁንም እዚሁ ካምፕ ባሉበት እንዲቆዩ ነው የሚደረገው። ወደፊት ግን ዘላቂ መፍትሄ የምንሰጥበትን ዓለም አቀፉ ኢትዮጵያ የኒውዮርክ ላይ አንድ የተፈረመ ስምምነት አለ። የስደተኞችን በዘላቂነት ለማሻሻል እና ስደተኛው አንድ ሀገር ሲኖርም ደግሞ እዛ ያለ በአካባቢ ያሉ ዜጋም አለ፣ ማህበረሰብ አለ። እሱም ተጠቃሚ ሊያደርግ በሚችል መንገድ ልማታዊ በሆነ የኢንቨስቲጌሽን ስራ ሞር የዲቨሎፕመንታል በሆኑ ስራዎች ላይ እንዲሰራ የማድረግ አዲስ አፍሮች አለ። እሱም አሁን በሰሞኑ ይፋ የሚደረግ ነው የሚሆነው።
የመማር ማስተማር ሂደቱ በተለይ ለልጆች የተሻለ እድል የመፍጠር ምን የሚመቻች ነገሮች አላቸው?
ትምህርት ላይ በጣም በሰፊው ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከ ላይ ድረስ በፌስ ሃይስኩል እስከሚጨርስ ጊዜ ባለ ድረስ የተወሰኑትን የእኛ ተቋም እንደዚህ ከየማይ ባየ አካባቢ ያሉ የመንግስታዊ ትምህርት ቤቶች አሉ። እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን የሚሰጥበት ያሉ በተለይ ከአንድ እስከ አስር ባለ ጊዜ ድስ እገስት እንሰጣለን። ከዛ ሲያልፍ መሆኑም ደግሞ የነሱ ህይወት የነሱ ነገ የተሻለ መሆን ስላለበት የዩኒቨርሲቲ ስኮላርሽፕ እንሰጣለን። አሁንም እየተሰጠን ያለ
የት ነው ዩኒቨርሲቲ የሚያገኙ?
ጋምቤላ ዩኒቨርሲቲ ይማራሉ። አሶሳ አለን፣ መቀሌ አዲግራት አካባቢ አለን፣ ጅጅጋ ዩኒቨርሲቲ አለ፣ ሰመራ አለ፣ አምባ አለ። ለእነሱ በሚቀርባቸው ቦታ ግን ሙሉ የስኮላርሽፕ እድል እንሰጣቸዋለን፣ ይማራሉ።
እንግዲህ አድማጮች፣ በመግቢያችን ላይ ስናስተዋውቃችሁ በፕሮግራማችንንም ስንዳስሰው እንደቆየ ነው፣ ዛሬ ዓለም አቀፍ የስደተኞች ቀን ነበር። እኛም ፕሮግራማችን በዚሁ አጠናቀናል።
አብራችሁን ስለቆያችሁ እናመሰግናለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር እንዲሁ ጋቢና ቪኦኤ ሃሽታግ በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና
ሀብታሙ ስዩም ነበር። የዛሬው አቀናባሪያችን ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ሲድራክ ፍራንክሊን የስርጭት መሐንዲሳችን ነበር። ደህና ደሩ።
ሳምንቱንን ራዲዮ ነሳ ከአሜሪካት